ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል የአንሳት ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። ሐማቱማ በእንግሊዝኛ ቋንቋ የደርግን ዘመን የፍርድ ሂደት በስላቅ የገለጸበትና በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች መጽሐፍ በመጽሐፉ ርዕስነት የቀረበውን ታሪክ ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በቅርቡ የሰሜኑ ያገራችንን ክፍል የጎበኙ ወገኖች የህዝብ ምሬትና ቁጣ ከፍተኛ መሆኑን ገልጸው ዳግም አመጽ ሊነሳ እንደሚችልም ጠቁመዋል። እነዚህ ወገኖች በተለያዩ ቦታዎች ነዋሪዎችን በማነጋገር ባገኙት መረጃ መሰረት ባለፈው ህዝባዊ እንቅስቃሴ ወቅት ህዝብ ያነሳቸው ጥያቄዎች መልስ ያላገኙ መሆናቸውና አገዛዙ በዘርና ቋንቋ እያካሄደ ያለው ክፍፍል ህዝቡን ከፍተኛ ምሬት ውስጥ መክተቱን ለማወቅ የቻሉ መሆናቸውን ገልጸዋል። የአስቸኳይ ጊዜ አዋጁ ምንም ፋይዳ እንዳላመጣ የገለጹት ወገኖች አመጹ በድጋሚ ከተነሳ በጣም ከፍተኛ ሊሆን እንደሚችልና የአገዛዙን እድሜ ሊያሳጥር እንደሚችል የተረዱ መሆናቸውም ተገልጿል። የወያኔ አገዛዝ የህዝቡን ብሶትና ምሬት ለማረጋጋት ከፍተኛ ጥረት ሲያደርግ መሰንበቱ ታውቋል። የትንሣኤን በዓል ምክንያት በማድረግ ለሃይማኖት ተቋሞች በሰጠው መመሪያ መሰረት የኦርቶዶክስ፣ የካቶሊክና የፕሮቴስታንት ሃይማኖት መሪዎች ለበዓሉ ባስተላለፉት መልእክት ወጣቶች ከአገዛዙ ጋር በመተባበር እንዲንቀሳቀሱ ጥሪ አድርገዋል። ታዛቢዎች የወያኔ አገዛዝ በሺህ የሚቆጠሩ ዜጎችን በየቦታው ሲጨፈጭፍ ድምጻቸውን ያላሰሙት እነዚህ የሃይማኖት መሪዎች የወያኔን የፕሮፓጋንዳ ከበሮ መደለቅ የሚለውጠው ነገር እንደሌለና ወጣቱ ብሶቱን ከማሰማትና አመጽ ከማድረግ ሊገታ የሚችለው የህዝብ ጥያቄዎች በተገቢው መንገድ ሲመለሱ ብቻ ነው ይላሉ። ወያኔ ከሻቢያ አፈና በማምለጥ ወደ ትግራይ የሚገቡ ስደተኞችን መልካም አቀባበል የሚያደርግላቸው ከስደተኞቹ ተጠቃሚ በመሆኑ ነው በማለት የዜና ምንጮች ገለጹ። በአሁኑ ወቅት የሻቢያን አፈና በማምለጥ በትግራይ በተቋቋሙ የተለያዩ ካምፖች የሚገኙ ስደተኞች ቁጥር ወደ 160,000 የደረሰ ሲሆን ወያኔ ከአንገት በላይና ጊዜያዊ የሆነ ገጽታን በማሳየት ስደተኞች በሻቢያ ላይ ያላቸውን ጥላቻና ተቃውሞ እንዲጨምር ጥረት የሚያደርግ ሲሆን ከምዕራባውያን የሚሰጠውን ገንዘብ በማካበትም መነገጃ አድርጓቸዋል ተብሏል። እንግሊዝ፣ የአውሮፓ ህብረትና የዓለም ባንክ ስደተኞች ወደ አውሮፓ እንዳይሄዱ ለማድረግ $500,000 የሰጡ ቢሆንም ስደተኞቹ ወደ ውጭ ለመውጣት እንጂ አገር ውስጥ ለመቆየት ፍላጎት የሌላቸው መሆኑ ታውቋል። ስደተኞቹ በየካምፑ በሚደርስባቸው ተጽዕኖ በኃላፊዎቹ የወያኔ አባላት ላይ ከፍተኛ ተቃውሞ ሲያሰሙ እንደሚደመጡ ጉዳዩን በቅርብ የሚያውቁ ዜጎች ይናገራሉ። ወያኔ ወደ ተባበረው አረብ ኤሚሬትና ወደ ሳውዲ አረቢያ የሚልከው የስጋ መጠን ከጊዜ ወደ ጊዜ እየጨመረ መሆኑ ታውቋል። ባለፉት 9 ወራት ብቻ ከስጋ ሽያጭ $72 ሚሊዮን ማግኘቱ የተነገረ ሲሆን ከሽያጩ 60% የሚሆነው ወደ አረብ ኤሚሬት፣ 38% ወደ ሳውዲ አረቢያ፣ ቀሪ 2% ደግሞ ወደ ሌሎች የመካከለኛው ምስራቅ አገሮች ነው። እየቀኑ የሚላከው መጠን 50 ቶን መድረሱን የሚናገሩ ዜጎች የበሬና የበግ ዋጋ በአገር ውስጥ ላሉ ሸማቾች በከፍተኛ ደረጃ ከጨመረባቸው ምክንያቶች አንዱ በገፍ ወደ ውጪ በመውጣቱ ነው ይላሉ። በአዲስ አበባ ከተማ ቄራ ተብሎ በሚጠራው አካባቢ ሰኞ ሚያዝያ 9 ቀን ጠዋት በገበያ ቦታ በተነሳ የእሳት ቃጠሎ ከ750,000 ብር በላይ የሚገመት ንብረት የወደመ መሆኑ ታወቀ። በገበያ ቦታው ላይ የተነሳው እሳት ምን እንዳያያዘው ባይታወቅም ከዚህ ቀደም የወያኔ አገዛዝ ለገንቢዎች ለመሸጥ ካሰበው መሬት ነዋሪዎቹን ለማስነሳት የሚጠቀምበት ስልት አንዱ የእሳት ቃጠሎ ማስነሳት በመሆኑ በቄራ ቦታ የደረሰው እሳት በወያኔ አባላት የተተኮሰ ሳይሆን አይቀርም የሚል ግምት ተወስዷል። በተያያዘ ዜና በአዲስ አበባ በተለምዶ ሰራተኛ ሰፈር እየተባለ በሚጠራው አካባቢ በዚህ ዓመት መጨረሻ የሚፈርስ መሆኑና ቦታው የግንባታ ስራዎችን ለሚሰሩ ባለ ሀብቶች የሚሸጥ መሆኑን የዜና ምንጮች ገልጸዋል። የማፍረሱ ስራ እሪ በከንቱ የሚባለውን አካባቢ በሙሉ የሚያዳርስ ሲሆን ካሉት 1600 ቤቶች መካከል ቢያንስ 260 የሚሆኑት የግል ንብረት መሆናቸውና በአጠቃላይ የሚፈናቀለው ነዋሪ ቁጥር ከ10000 ሰዎች በላይ መሆኑ ታውቋል። እሁድ ሚያዝያ 8 ቀን በሞቃዲሾ አውሮፕላን ማረፊያ አካባቢ የአልሽባብ ታጣቂዎች በመትረየስና በሌሎች መሳሪያዎች ጥቃት ለመፈጸም የሞከሩ ሲሆን የሶማሊያ የጸጥታ ኃይሎች ባደረጉት የመከላከል እርምጃ 2 ታጣቂዎች የተገደሉ መሆናቸው ታውቋል። በቁጥር 22000 የሆነው የአፍሪካ ህብረት የሰላም አስከባሪ ኃይል ወደ ሶማሊያ ሲገባ አልሽባብ በርካታ ቦታዎችን የለቀቀ ቢሆንም ዋናውን ከተማ ሞቃዲሾን ጨምሮ በተለያዩ ቦታዎች ላይ የሚንቀሳቀስና ጥቃት የሚሰነዝር መሆኑ ይታወቃል። የደቡብ ሱዳን ወታደራዊ ተቋም ቃል አቀባይ የመንግስት ወታደሮች በራጋ ከተማ 14 ሰላማዊ ሰዎች ገድለዋል የተባለውን ዜና አስተባብሏል። ቃል አቀባዩ በመቀጠል የሐሰት ዜናው የአማጽያን ቡድኖች በመንግስት ላይ ከሚያደርጉት የማጥላላት ፕሮፓጋንዳ አንዱ ክፍል መሆኑን ገልጾ የመንግስት ወታደሮች ወደ ከተማዋ የገቡት ህዝብን ለመከላከል ነው ብሏል። የደቡብ ሱዳን ጦርነት ከ3 አመታት በላይ የቆየ ሲሆን መንግስትም ሆነ አማጽያኑ በሰላማዊ ዜጎች ላይ ከፍተኛ ወንጀል መፈጸማቸው ይታወቃል። እሁድ ሚያዝያ 8 ቀን በሜዲትራኒያን ባህር ላይ በተደረገ እንቅስቃሴ ጠረፍ ጠባቂዎች በመቶ የሚቆጠሩ ስደተኞችን ህይወት ሊያተርፉ የቻሉ መሆናቸውን የተባበሩት መንግስታት ድርጅት ምንጮች ገልጸዋል። በ9 የላስቲክ ጀልባዎች ተጭነው ወደ አውሮፓ በመጓዝ ላይ የነበሩና ጀልባዎቹ ሰጥመው ህይወታቸው አደጋ ላይ የነበሩት በመቶ የሚቆጠሩ ስደተኞች በጠረፍ ጠባቂዎች ብርታት መዳናቸውና የ8 ሰዎች አስከሬኖች መገኘታቸው ታውቋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የሶሻሊስቱ ጠንቋይ መዝገብ። ከቅርብ ጓደኞቼ መሃል አንዳንዶቹ ጥቁሮች ናቸው የሚሉ የጥንት ቅኝ ገዢዎች እና ዘመናዊ ሊብራሎች በእርግጠኝነት እንደሚነግሯችሁ እኛ ጥቁሮች ስንባል በጠቅላላ የአጉል እምነት ተከታዮች ነን። በእርግጥ እንደ ፈረንጆቹ 13 ቁጥርን ወይም በመሰላል ስር ማለፍን አንፈራም። ነገር ግን የራሳችን ሌሎች ሰይጣናዊ ልክፍቶች አሉብን። ጫካ ውስጥ ያለች አንዲት ልዩ ወፍ በጠዋቱ አንድ ልዩ ዜማ ከዘመረች ውሽማም ለመጠየቅ ቢሆን የታቀደ ጉዞ ይሰረዛል። ዛሬ ያለባት ሴት በሰይጣናዊ እንቅስቃሴ ከተወናጨፈች እንንቀጠቀጣለን እንንተባተባለን። ልክ እንደ ወታደራዊ አምባገነን መሪዎች ጠንቋዮችም መለያዎቻችን ናቸው። አንድ አጭበርባሪ ጠንቋይ ወይም መተተኛ አጥንት ሰብስቦ በገል ውስጥ ካንኮሻኮሸ ምን ሊፈጠር ነው በሚል በጉጉት እንንቀጠቀጣለን። ራክ አጥንቱን ወርወረው። ኦ አዋቂው ሰው ሆይ ከስኒው የቀረው የቡና ተላ ምንድነው የሚለው? ማርገዝ ይችላልው? ሹመት አገኛለሁ? ስልጣኔን ይዤ እቀጥላለሁ? ያ ሰው ጠላቴ ነው? ትወደኛለች? ሀብታም ሆናለሁ? እኔ የሌለኝ እሷ ያላት ምንድነውና ነው እሷ ጋር የሄደው? የሆዴ መነፋት አይነ ጥላ ነው? ወዘተ ወዘተ። ሁሉም የየራሱ ጠንቋ ያለው። ደሃ፣ የናጠጠ ሀብታም፣ ለማኝ፣ ንጉሥ፣ ወንድ፣ ሴት፣ አስቀያሚ፣ ቆንጆ፣ ወታደር፣ ሲቪል፣ የተማረ፣ መሃይም፣ ሁላችንም ወደ ጠንቋይ ቤት እንጎርፋለን። ምናልባት ሀብታሞችና ስልጣን ያላቸው ሰዎች ሊወድቁ በደረሱ ጎጆዎች ውስጥ የሚኖሩ መከረኛ ጠንቋዮች ጋር ለምን ይሄዳሉ ብላችሁ ታስቡ ይሆናል። እዚህ ጋር እንግዲህ በጥቁር መልካችንና በአህጉራችን ላይ ያለ መሰረተ ቢስ ጥላቻ ሰለባዎች በመሆን ሌላ ስህተት እየሰራችሁ ነው። በአሁኑ ሰዓት ያለነው በተንደላቀቀ ቪላ ውስጥ የሚኖሩ ማርቸዲስ፣ የቅንጦት አውቶሞቢሎች፣ ሌላው የሀብታሞቻችን ልክፍት የሚነዱና በኮምፒውተርና በቪዲዮ ሰይጣንን የሚያማክሩ ጠንቋዮች ባሉበት ጊዜ ነው። መቼም ከጊዜው ጋር ለመሄድ አይሞክሩም የምንባል ሰዎች አይደለንም። ከዚህም በላይ ንጉሳችን የራሱ ልዩ ጠንቋይና ሰይጣን እንደነበረው ልነግራችሁ እችላለሁ። ሰይጣኑ የሚኖረው ጥልቅ ውሃ ውስጥ ከሚገኝ እጅግ ትልቅ ቤት ውስጥ ነው ይባላል። እናም በጣም ያማረ ለስላሳ ቆዳ ያላቸው ትናንሽ ልጆች በመስዋዕትነት እንዲቀርቡለት ስለሚጠይቅ እንዲህ አይነት ልጆችን አድነው ከሚጠልፉ ግብረ ኃይሎች ለማዳን ወላጆች የልጆቻቸውን ጆሮ በመፍሳትና መስፈርቱን እንዳያሟሉ የማድረግ ጥንቃቄ እንዲወስዱ ተገደው ነበር። አዎ ወጣት ወንድ ልጆች ሁል ጊዜ ለመስዋዕትነት ይጠለፉ ነበር። እናም መንግስት በትዕዛዝ እስከሚያስቆመው ድረስ ልባቸው በተሰበረ ወላጆች የሚወጡ የአፋልጉኝ ማስታወቂያዎች በሬዲዮ ይነገሩ ነበር። በዚህ አይነት ምስጢራዊ ሁኔታ ከሚጠፉ ልጆች ውስጥ የሚገኙት እጅግ ጥቂቶቹ ነበሩ። ንጉሱና አጃቢዎቹ የራሳቸው ብቻ የሆኑ ጠንቋዮችና የግል ሰይጣኖች ነበሯቸው። ነገር ግን እዚህ ላይም ቢሆን እጅግ ወግ አጥባቂ መሆናችንን ማወቅ አለባችሁ። በተዋረድና በመደብ ልዩነት እናምናለን። ሰይጣኖችም እንደኛው በእነዚህ ነገሮች የሚያምኑ ይመስላሉ። የንጉሱ ሰይጣን ለምሳሌ በሰይጣናዊ ተዋረዱ ላይ ከፍተኛ ቦታ ስላለው ምሱ በፍጥነት ይሟላለታል። በቆሼ ሰፈሮችና ጎጆዎች ውስጥ ያሉ የወፍጮ ስር ጠንቋዮች የሚጠሯቸው ሰይጣኖች ግን ሁል ጊዜ የመስዋዕት ጥያቄ ደራርበው እያቀረቡ የሚያስጠብቁ ተራ ዝቅተኛ ፍጥረቶች ናቸው። በማራከስ እንዳልከሰስ እንጂ አንዳንድ ሰዎች በንጉሱ ላይ አብዮት የተነሳው እኮ ንጉሱና አጃቢዎቹ ወደ ሰይጣን የሚያደርሱ ፈጣን አቋራጮችን ሁሉ በዋናነት በመቆጣጠራቸው በልዴት በጦፉ ግለሰቦች ነው ብለው እንደሚከራከሩ መጠቆም ይኖርብኛል። ምንም እንኳን የዲያሌክቲክስ አዋቂ ባልሆንም ማንኛውም የመንግስታችን ካድሬ በዚህ ሁኔታ ውስጥ እንኳ የመደብ ትግል ጉዳይ እንደሚታየው ላረጋግጥላችሁ እችላለሁ። ሰፊው ህዝብ የሰይጣንን መንገድ አጠቃለው ለብቻቸው በያዙ ጥቂት የለውጥ ተቃዋሚዎች ላይ በአመጽ ሲነሳ እንደማለት ነገር ይሆን? ያም ሆነ ይህ ጠንቋይ ቤት መሄድ የ3000 ዘመን ታሪካችን አንዱ አካል ነው። ለአዲስ ዓመት ቀይ ዶሮ፣ ለገና ነጭ በግ፣ ድግንት ትኩስ የታረደን በግ ልብ ወይ ኩላሊት በመብላት መናፍስትን መማጸን፣ የሞተን ወፍ ለመስተፋቀር፣ ሰውን ለማፍሰስ ትኩስ የመቃብር አፈር መበተን፣ ብዙ ሌቦች የሰው ቤት ለመዝረፍ ይህን ይጠቀማሉ፣ ወዘተ ወዘተ። ሁላችንም እነዚህንና ሌሎችንም መተቶችን እናውቃቸዋለን፣ እንጠቀምባቸዋለንም። የተሻለ ያውቃሉ የተባሉ ሰዎች እንኳን ማን ያውቃል ይላሉ። የተለመደው ኢትዮጵያውያን የአባቶቻቸውን ተራ ውሸት ሲቀበሉ የሚያቀርቡት ማብራሪያ። የእውነት ማን ያውቃል? ምን ያህሉ የተወደደችው የአህጉራችን መሪዎች ያለ ጥንቆዎች እርዳታ ያስተዳድራሉ? በተግባር ስናየው በጣም ጥቂት። አንድ ጠንቋይ ይህ ትክክለኛው ቦታ ነው ስላለ አይደለም እንዴ ለአህጉራዊ አንድነቱ እንደዋና መስሪያ ቤት የሚያገለግለው ህንፃ የመሬት መንቀጥቀጥ ሊያጋጥመው በሚችል ቦታ ይቆመው? ያሁኑ ዋና ሊቀመንበራችንስ ከሰይጣኑ ከራሱ ጋር ቀጥተኛ ግንኙነት አለው ከሚባለው ራስፑቲን ጋር ግንኙነት አላቸው የሚባሉ ምስራቃዊ ነጭ ጠንቋዮችን ያማክር የለም እንዴ? እንግዲህ ይሄ በጣም አደገኛ አሉባልታ ነው። እንደምታውቁት ጥንቆላ በአብዮታዊቷ አገራችን በህግ የተከለከለ ነው። በተለይ የሥርዓቱ ወጣት ጠላቶች የመንግስትን ኃይሎች ያለምንም ፍርሃት ካጠቁና ጸረ ፍርሃት ድግምት በቆዳቸው ውስጥ አስቀብረው የነበረ መሆኑ ከታወቀ በኋላ ጥንቆላ ጸረ አብዮት ወንጀል ተብሎ ተፈረጀ። ሆኖም የኛ ሰው የለየለት አሉባልተኛ በመሆኑ እውነታው ጠንቋዮቹ በሙሉ በመንግስት በመወረሳቸው ጥቂት ብቻ ቀርተው እነሱም እንደ ተቃዋሚ የፖለቲካ ፓርቲዎች በህቦ እየተንቀሳቀሱ ነው ያሉት ማለት ጀመረ። እንዲያውም አንዳንዶች ከዓመታት በፊት በከተማችን ጎዳናዎች ላይ የተረፈረፉት በሺህ የሚቆጠሩ ሰዎች አስከሬኖች የሞተው ንጉስ ከነበረው ሰይጣን ይልቅ በጣም ኃይለኛ ለሆነና በርካታ ነገር ለሚጠይቅ የውጭ አገር ሰይጣን የተሰዉ መስዋዕቶች ናቸው ብለው ለማሾካሾክ ሁሉ ይደፍራሉ። በይፋ የሚነገረው ግን ጠንቋዮች ሁሉ መማራቸው፣ አንዳንዶቹ እንዲያውም የመንግስትን ዳያሌክቲክስ ለመያዝ ከፍተኛ ዝንባሌ ማሳየታቸውና ሁሉም ወደ ሶሻሊስትነት መቀየራቸው ነው። ይህም ማለት ቀሪ ጠንቋዮች ካሉ እነዚህ ሰይጣን ይቅደም የሚለው መፈክራቸውን ኢትዮጵያ ትቅደም በሚለው መቀየርን የሚቃወሙ ጸረ አብዮተኞች ብቻ ናቸው ማለት ነው። እንግዲህ ሁሉንም ማሸነፍ አይቻልም። የሚቀጥለው ጉዳይ ለዚህ ጥሩ ምሳሌ ነው። ወደ ብረት ቤቱ እየገባ ያለው ሰው ሳየው ጠንቋይ አይመስልም። ቀጭን፣ ረጅምና የበለጠ ወጣት የሚያስመስለው ጨብረር ያለ ጎፈሬ ያለው በመካከለኛ ዕድሜ ክልል የሚገኝ ሰው ነበር። በካቴና የታሰሩት እጆቹ በጭራሽ ምንም አይነት ከባድ ሥራ ሰርተው የሚያውቁ አይመስሉም፣ ብዕር ከመያዝ በስተቀር ወይም ዋሽንት ከመጫወት በስተቀር። ፊቱ መልአክ የመሰለ ክብ በማንኛውም ሴት ውስጥ አናታዊ የእንክብካቤ ስሜትን የሚፈጥር አይነት ነው። ይሄ እድለኛ ሰይጣን ሴቶችን ለማጥመድ ምንም መስተፋቅር እንደማያስፈልገው ግልጽ ነበር። ስሙ ይባቤ ይትባረክ ይባላል። ጠንቋይ የሚያስመስለው ነገር በጭራሽ የለውም። በኋላ ላይ ግን አቃቤ ሕጉ ክሱን ሲከፍት እንዳስረዳው የተዋቡ ነገሮች እሳት ውስጥ ያስገባሉ። ቅርቅሬ ወፍ ዛፍ ላይ ወዳለ የንብ ቀፎ ወይም መርዛማ እባብ ትመራለች። በሌላ አነጋገር እውነትም ማን ያውቃል? በዩኒቨርሲቲ ውስጥ የቋንቋ መምህር የነበረው ሰውዬ የመተት ሕግጋቱን አዛብቶ ታማሚ ሚስቱን የገደለ ጠንቋይ ሆኖ ተገኝቶ የለም? በሰሜን ምዕራብ ከሚንቀሳቀስ ውስጥ የተቃዋሚ ሽምቅ ተዋጊዎች መሪ አንደኛው የተዋጣለት ጠንቋይ መሆኑንስ አልሰማንም እንዴ? ክቡር ዳኛ አቃቤ ህጉ ጀመረ። እዚህ የተቀመጠውን ተከሳሽ سنመለከት በሁኔታው መታደል የለብንም። የተማረ ይመስላል። ለሰፊው ህዝብ ላብ ምስጋና ይግባውና ተመረዋልም። ነገር ግን ከዩኒቨርሲቲ ከተመረቀ በኋላ የክፋትን መንገድ መረጠ። ከአናርኪስቶችና ከትሮትስካውያን ጋር በማበሩ ታስሮ 5 ዓመት እስር ቤት አሳለፈ። ሲለቀቅም እንደ ተጸጸተ ዜጋ ሥራ መስራት ሲኖርበት የክፋት ሥራውን በመቀጠል ፊቱን ወደ እንቆላ አዞረ። ቤቱ የሚመጣው ሰው እጅግ ከመብዛቱ የተነሳ ቀበሌዎች የመንግስት ተቋም መስሏቸው የተውት ድብቅ የመተት ቤት ከፈተ። እንደዚህ ነው እንግዲህ ይባቤ ይትባረክ ጸራቢው ተኛ ጥንቆላን ከ8 ወራት በላይ ለሆነ ጊዜ ሲያካሂድ የቆየው። ክቡር ዳኛ ተከሳሹ ጥንቆላን እና ያልተፈቀደ የውጭ ሀገር ሰይጣን መለማመንን የሚከለክለውን አንቀጽ 642ን በመጣስ የውጭ ቋንቋ ተናጋሪ ሰይጣኖችን ጠርቷል። በተጨማሪም ሌሎች የህጉ አንቀጾች ለምሳሌ የታላቁ ሊቀመንበራችንን ምስል ባልተገባ ቦታ ላይ መስቀልን የሚከለክለውን አብዮታችንና መሪዎቻችን ላይ መሳለቅን ከባድ ወንጀል የሚያደርገውንና የሰዎችን አለማወቅ ለግል ጥቅም መበዝበዝን የሚከለክለውን ድንጋጌ ተላልፏል። በተጨማሪም ወዶ ፍራአጥ በመሆኑና ዕውቀቱን ለሀገሩ አገልግሎት ባለማዋሉ ተከስቷል። ከዚህም በላይ በማደናገርና በጸራቢዮታዊ ምሁርነት ተከሷል። ይኸውም ምርመራውን በማስተጓጎሉና ውድ ሶሻሊስታዊ ጊዜያችንን በማባከኑ ነው። ተከሳሹ የወንጀለኛነት ታሪክ ያለው የማይጸጸት አጥፊ በመሆኑ ህዝባዊ ሶሻሊስታዊ መንግስታችን ለሰራው ወንጀል የተደነገገውን ከፍተኛ ቅጣት እንዲፈርድበት ይጠይቃል። ሞት እንዲፈረድበት እንጠይቃለን። እስማማለሁ ክቡር ዳኛ አለ ተከሳሹ ኮስተር ባለ ድምጽ። ችሎቱ በድንጋጤ ጸጥ አለ። ዳኛውም የሁለቱን የህግ ባለሙያዎች ያህል ግራ የተጋባ ይመስላል። አቃቤ ህጉ ነበር በቀድሚያ ወደ ቀልቡ የተመለሰው። ተቃውሞ አለኝ ክቡር ዳኛ በንዴት ተነሳ። የክርክር መቀለጃ አይደለም ጉዳዩ እንዲያውም በአጠቃላይ ተከሳሹን አይመለከተውም። እዚህ የተገኘነው የፍትህን ኃያልነት ለማሳየት ነው። ተከሳሹ መናገር የሚችለው ሲፈቀድለት ብቻ ከመሆኑም በላይ የመንግስትን አስተማሪ በሆነ መንገድ ሙሉ ለሙሉ ጉዳዩን የማስረዳት እድል መከልከል አይችልም። ካሁን በኋላ እንድትከፍት እስኪፈቀድልህ ድረስ አፍህን ትዘጋለህ ሲል ዳኛው የብረት ቤት ውስጥ ያለው ተከሳሽ ላይ አንባረቀ። ካልተጠነቀቅ የገዛ ምላስህ ክው አርጎ ይጠብሳል። ተከሳሹ በማሾፍ ፈገግ ብሎ ዝም አለ። ቀጥል አለ ዳኛው በብስጭት። ተከላካይ ጠበቃው ለመናገር ተነሳ። ክቡር ዳኛ ተከሳሹን ራሱን በመስክርነት ባቀርበው የችሎቱን ሰዓት የምቆጠብ ይመስለኛል። እንዲመሰክር ትፈልጋለህ? ዳኛው ጠየቀ። ድንጋጤው በግልጽ የሚታይ ነበር። አሁን ክቡር ዳኛ አንዳንዶቹን የተከሰሰባቸውን ጉዳዮች ተከሳሹም ይቀበላል ስለሆነም ራሱ ቢያብራራቸው ይሻላል። ዋና ዋናዎቹ ነጥቦች ላይ እንዲያተኩር መክረዋለሁ። ይህንን ያለው ዳኛውን ለማባበል ነው። እሺ እሺ የራሱ ግባተ መሬት ነው የሚሆነው አለ ዳኛው። ይባቤ ከብረት ቤት ውስጥ ወጥቶ ወደ ምስክር መስሚያው በመሄድ ተቀመጠና ወዲያውኑ ወደ ዳኛው በመዞር መሰሪ የሆነ ፈገግታ አሳየው። ከዩኒቨርሲቲ መመረቅ እውነት ነው? ተከላካይ ጠበቃው ጠየቀ። አዎ። ስለዚህ የተማርክ ሰው ነህ? ዲግሪ አለኝ። የተማረ ሰው መሆን ሌላ ጥያቄ ነው። ማለት ጥቅም የለሽ መሆንና ይህንንም በጉራ መሸፋፈን ተምረናል። ከሺህ ዓመታት በፊት የትኛው ፈርዖን ግብጽን እንደገዛ ማወቅ ለሀገራችን ምንም እንደማይጠቅም መቀበል አለብህ። ጠበቃው ቀጠለ። በሌላ አነጋገር የሚሰጠው ትምህርት ለሀገር ጠቃሚ መሆን እንዳለበት ታምናለህ ማለት ነው? አዎ። በዛም ማነሰ ነገር ግን ጽፍን አይደለም የህግ መምህራን በኢትዮጵያ ውስጥ የህግ የበላይነት እንዳለ ሲነግሯችሁና ስራችሁም ህጉን ተግባራዊ ማድረግ እንጂ መጠየቅ እንዳልሆነ ሲነግሯችሁ ያን ጊዜ ትምርት እንዳልሆነ መቀበል አለባችሁ መማር ያለብን እውነትን ነው እውነትን ማስከበርን ነው ማክበር ያለብን ሐሰት መቃወምን ነው በእውነቱ የላቀ አስተሳሰብ ነው አለ ተበቃው በታላቅ አባታዊ ስሜት እንዴት ነው ታዲያ ራስህን ካናርኪስቶች መደዳ ያገኘኸው እውነትን እንደሚናገሩ ደረስኩበት ትክክል ሆኑም አልሆኑም ሐሰትን ለመፋለም የሚያስፈልገውን ለማድረግ ዝግጁ ነበሩ ሙሉ አባል ለመሆን ወኔው አልነበረኝም ግን እደግፋቸዋለሁ በማሪ ተለወደ ወጥመዳቸውን መፍራትህ ጥሩ አርጋሃል ያም ሆነ ይህ ለስህተትህ 5 አመታትን ከፍላል እናም በርግጠኝነት ትምርት አግኝተህበታል የተወሰኑ ነገሮችን ተመርያለሁ ተከሳሹ በደፈናው መለሰ እሺ ስትለቀቅ ምን እንደተፈጠረ ተነግረን ሰላም አግኝተ አልቻልኩም ተው እንጂ አለጠበቃው እንዳላመነው በሚያሳይ ድምጽ አንድ የተማረ ሰው በሶሻሊስት ኢትዮጵያ ስራ ማግኘት እንደማይችል እየነገርከን እኮ ነው ያለው እሱ የራስህ ማጠቃለያ ነው እኔ የማቀው ስራ ማግኘት እንዳልቻልኩ ነው ሊቀጥሩኝ ትንሽ የቀራቸው የቀድሞ ጸራ ቢወተኛ ሚሊዮን መታወቂያን ሲያዩ አንቀጥረህም አሉኝ በምን ስትተዳደር ቆየህ አንዳንድ የማውቃቸው ጓደኞች ይረዱኝ ምንም እንኳን ሚሊዮኖች በተመሳሳይ ሁኔታ ውስጥ መሆናቸውን ማወቂ ቢያበረታታኝም ሁኔታው ግን አስቸጋሪ ነበር ቤተሰብ የለህም ጠየቀ ጠበቃው የለኝም ገጠር የተወሰኑ ዘመዶች አሉኝ አባቴ ገና ልጅ ያለው ነው የሞተው ትምህርት ቤት ያስገባኝ ታላቅ ወንድሜ በቀይ ሽብር ወቅት ተገልሏል እናቴ እስር ቤት ያለው በሐዘን ሞታለች ምንም ያህል ብታፈላልግም ስራ ማግኘት አልቻልኩም ታዲያ ምንም አይነት ስራ ማግኘት አልቻልኩም ስለዚህ ምን አደረክ እንግዲህ ተከሳሹ በማወላዳት ጀመረ ስለ ሁኔታዬ ካንድ ጓደኛዬ ጋር መወያየት ጀመርኩኝ እሱ ራሱ አካል ጉዳተኛ ስለነበር ስራ አጥ ነበር የግርፋት ሰለባ ነው አሁን እንኳን ስቃይ አይደርስበትም ሞቷል ስራ ማግኘት አለመቻሌ በጣም አስቂ ነገር ሆኖበት ነበር እንዴ ላይ ነበር ለምን ወዳጄ ራስህን ገቢ በሚያስገኝ ሁኔታ መቅጠር ስትችል እስቲ ዙሪያህን ተመልከተው ተሳቢ እንስሳ ብቻ ነው እኮ የሞላው ሁሉም እስስቶች ናቸው ትናንት የድሮውን ስርዓትና ንጉሱን ሲደግፉ ነበር ዛሬ ደግሞ አይንህን አንዴ ጨፍነ በመትገልጥበት ቅጽበት ውስጥ እሳት የራሱ ሶሻሊስቶች ሆነዋል አስበው እስቲ ምን ያህል ጋዜጠኞች ቢሮክራቶች ወታደራዊ መኮንኖች እንዲሁም ገራፊዎች ራሳቸውን የመለዋወጥ ችሎታ ባይኖራቸው ኖሮ ከሥራ ውጪ ሆኑ እንደነበር ለቁራጭ እንጀራ ብዬ ነፍሴን እንድሸጥና የራሱን ትፋት እንደሚልስ ውሻ እንደሆን እየነገረኝ ያለኝ መስሎኝ በጓደኛዬ ተናድጄበት ነበር ምናልባት አካል ጉዳተኝነት መንፈሱን ሰብሮታል ብዬ ማስቤ ነበር እንደውነቱ ግን አልተረዳሁትም ነበር ሲያብራራልኝ እንደዚያ በክፉ ሁኔታ ስለተጠራጠርኩት በራሴ አፈርኩ መረዳት ያለብህ ብሎ ሲነግረኝ በፍጥነት ከሚወረወር ባቡር ጋር ራስህን አታጋጭም በተለይ ባቡር ነጂው ችሎታ የሌለው ሲሆን ዙሪያህን ስትመለከት የገማ መንፈስ ብቻ እስከሚታይህ ድረስ ጨቋኙ ስርዓት የህዝቡን መንፈስ ይበክለዋል ፍራቻ ክህደት ወላዋይነትና ጭካኔ ይሰፍናሉ ቆሻሻ ይበረክታል እንዲሁም ሁሉም በየራሱ የሐፍረት ቅርፊት ውስጥ ገብቶ ይደበቃል ይህ ኢየሱስ የሚሉትን ሰው አላቀውም የወንድሜ ጠባቂ አይደለሁም ይልሃል መጮህ እንዳለበት ሲሰማ ስለዚህ ጉዳይ ብትጮህና ስለሚያፍነው ቆሻሻ እጅግ ብትናደድ ያጭር ጊዜ እርካታ ታገኝ እንደሆነ ነው እንጂ ውጤታማ አትሆንም እኔ ሽባ ሆንኩ አንተ የወጣትነት ህይወትህን 5 አመታት አጣህ የሆነ ቦታ የሆነ ውጤት አምጥተህ ሊሆን ይችላል ግን ከዛ ዜዳችንን ቀይረን ቢሆን ኖሮ የበለጠ ውጤታማ ልንሆን አንችልም ነበር ስል ራሴን ጠይቃለሁ ገባህ ልክ ወክማ ስንለማመጥ እንደነበረው ካራቴና ጁዶ መር የተቃራኒህን ኃይልና እንቅስቃሴ ተጠቀም ገልብጠህ እንድትጥለው አብረህው ተንከሳቀስ። ይህን ሁሉ የምናገረው ጥንቆላ የተባሉትን ተግባሮችን የጀርባ ታሪክ ላስረዳችሁ ብዬ ነው። በመጨረሻም ጓደኛዬን ፖለቲካ ስፖርት እንዳልሆነና ሲተጣጣፉ መሰበርም እንዳለ ነገርኩት። ምንም ቢሆን እኮ እነዛ ታጥፈው መንግስትን ለማገልገል የሞከሩ ምሁራን ምን እንደደረሰባቸው እናውቃለን። ሆኖም የጓደኛዬ መልእክት ከዚህ ፍጹም የተለየ እንደሆነ ተረዳሁ። እየነገረኝ የነበረው ግትርነቴን መስዋዕት አድርጌ ስርዓቱን በራሱ ጨዋታ እንዳሸንፈው ነው እንጂ ነፍሴን እንድሸጥ አልነበረም። ለማንኛውም አንድ ቀን አንድ ሰው በሆነ መንገድ ንጉሱ ራቁቱን ነው ወይም ሊቀመንበሩ የማይረባ ነው ማለት አለበት። ጓድሽ አለቃ ዳኛ አቃቤ ሕጉ ተቃወመ። ይጸራ አብዮተኛ የተወዳጁን መሪያችንን ስም እንዲያጎድፍ ልንፈቅድለት አንችልም። እቃወማለሁ አቋረጠ ተከላካይ ጠበቃው። ተከሳሹ ሌላ የታወቀ ታሪክን ለመጥቀስ እየሞከረ ነው እንጂ የሊቀመንበራችንን አእምሮአዊ ብቃት እያንኳሰሰ አይደለም። እንደምናውቀው በዓለም ላይ የሊቀመንበሩን ብቃት የሚወዳደሩት እጅግ በጣም ጥቂት ሰዎች ብቻ ናቸው። ተጠንቀቅ! ዳኛው ተከሳሹ ላይ አጉረመረመ። በዚያ ክፉ ተናጋሪ ጓደኛ ስትቀና እንዳትገኝ። ተከሳሹ ፊት ላይ ምንም አይነበብም። ጠበቃው እንዲቀጥል ሲጠቁመው ተመልካቹን የመሰጠበት ትረካው ልክ ምርጥ የመከላከያ ቃሉ የሚሆንለት ይመስል ቀጠለ። እንግዲህ አካል ጉዳተኛው ጓደኛዬ በእውነቱ እየነገረኝ የነበረው ዙሪያ ገባዬን እንዳስተውልና የገባውበትን ማጥ እንዳይነበር። ትዕግስት ጸጋ ነው ሲባል የምናውቅ ቢሆንም በሌላ በኩል ደግሞ የባሪያንም ፈሪነት ለመግለጽ ጥቅም ላይ ሊውል ይችላል። ዘዴን መቀያየር ብልህነትም አስፈላጊም ሊሆን ይችላል። ግን ደግሞ ለአድርባይነትና ለራስ ወዳድነት ሽፋን ሊሆንም ይችላል። ሀገር ሁሉ ሲጮህ አንድ ሰው ዝም ቢል ብልህነት ነው? ሞትን ድል መንሳት ብቸኛው ክቡርና ሰብአዊ ተግባር በሆነበት ጊዜ የመከራ ኑሮን መጠበቅ ምኑ ላይ ነው ጥበቡ? ከጓደኛዬ ጋር በጣም ተከራክሬያለሁ። ሁሉ እርስ በርሱ በሚጠራጠርበትና አለመተማመን በታወጀበት ዘመን የሚታመን ጓደኛ ስለነበረኝ እድለኛ ነበርኩ። ታሪኩን ለማሳጠር ሐሳቡ ራሴን ጠንቋይ ነኝ ብሎ ለማወጅና በአንድ በኩል ሰዎችን መርዳት፣ በሌላ በኩል ደግሞ ህዝቡን ከዘረፉትና እየዘረፉት ካሉት ላይ ገንዘብ መውሰድ ነበር። የመጀመሪያው ደንበኛዬ ሚስቱ አንድ የፖሊስ መቶ አለቃ እንደወሸመች የጠረጠረ የቀበሌ ሊቀመንበር ነበር። መኮንኑ ላይ የስንፈተ ወሲብ ድግምት እንድደግምበት ፈልጎ ነበር። 50 ብር ከፍሎኛል። መኮንኑ የደንበኛዬን ሚስት ሁለተኛ እንደማይነካት ቃል ገባሁለት። የፓርቲ ስነ ምግባር ኮሚቴ ውስጥ ወንድም ያለኝ በማስመሰል መቶ አለቃው ጋር ሄጄ አንዳንድ ሰዎች በእሱ ላይ ጸረ ሶሻሊስት አመንዝራ ነው በማለት ጥቆማ ማቅረባቸውን በመንገር አስጠነቀቅኩት። ስለ መረጃው አመሰገነኝ። 30 ብር ለታክሲ ሰጠኝና እንደማንኛውም መልካም ኢትዮጵያዊ ከሚስቱ በቀር ከማንም ጋር ተኝቶ እንደማያውቅ ፊት ለፊት ካደ። ከዚያ በኋላ የቀበሌ ሊቀመንበሩን ሚስት በግል አገኘውና ክፉ ምላስ ያላቸው ሰዎች ከአንድ መኮንን ጋር እያመነዘረች ስለመሆኑ ሐሜት እያስፋፉ እንደሆነ ነገርኳት። ነገሩን የበለጠ ለማጣፈጥም የእሷ ባል ላይ አይኗን የጣለች አንዲት ሴት እንዳለችና ሐሜቱን ከባለቤቷ ልትለያት እየተጠቀመችባት እንደሆነ ነገርኳት። የበለጠ ለማጥመድም የታወቀ ሴት አተራማሽ የሆነው መቶ አለቃ ወደ ኦጋዴን ሊዛወር እንደሆነና በተቃራኒው ባሏ የከፍተኛው ባለስልጣን ሆኖ ሊሾም እንደሆነ ነገርኳት። ፈጣን ነበረችና አዝማሚያዬ ወዲያው ገባት። ወደ ኦጋዴን ምድረ በዳ ከሚላክ መኮንን ጋር የፍቅር ግንኙነት ወይስ ለከፍተኛ ስልጣን ከታጨ የቀበሌ ሊቀመንበር ጋር ቀጣይነት ያለው ትዳር? ከቀበሌ ሰውዬ ጋር ትዳሯን ለመጠበቅ የተቻላትን ያህል እንደምታደርግ ቃል ገባችልኝና ለመልካም ምክሬ 20 ብር ሰጠችኝ። በሌላ አነጋገር ለትንሽ ገንዘብ አንድ ትዳር አዳንኩኝ። ከአንድ ሰባት ወይም ስምንት ቀን በኋላ የቀበሌው ሰው እየመጡ ተአምር እንደሰራ ሰው ከመጠን በላይ አመሰገነኝ። ለሌሎች ሰዎችም ተቆመኝ። እያንዳንዱ ጉዳይ ንጹህ ማህበራዊ ሥራ ነበር። ከድሆች ምንም ገንዘብ አልወሰድኩም። ያም ሆነ ይህ አብዛኛዎቹ ደንበኞቼ የመንግስት ባለስልጣናት ነበሩ፣ ዳኞችና ጠበቆች ጭምር። ዳኛው ፊቱን ኮሶ አስመሰለው። ከተመልካቹ መሃል ለመሳቅ ድፍረት የነበረው ሰው አልነበረም። ሁሉም ባለስልጣናት የነበረባቸው ችግር ቀጠለ። ተከሳሹ እንዲኖሩት የተገደዱት ክስተት ከፍራቻና ከራስ ወዳድነት የመነጨ የግብዝነት ህይወት ነበር። ህይወታቸውና ገበያቸው የተመሰረተው እሱ ላይ ስለሆነ ሶሻሊስት ነን ይላሉ። ነገር ግን ከድሮ ጊዜ አስተሳሰባቸውና አመለካከታቸው ጋር እስካሁን እንደተጣበቁ ናቸው። በድብቅ እየጸለዩና ሌሎች እንዲጸልዩላቸው እየከፈሉ እምነት የለሽ ነን ይላሉ። አዲሱ ሃይማኖታቸው ከላይ ከላይ የሆነባቸው የቀድሞ እምነቶቻቸው አደናጋሪ ሆኑባቸው። ግራ የተጋቡ ፍጥረታት ናቸው። አቀበይ ህጉ የተረበሸ ለመምሰል የተቻለውን ያህል ቢጥርም ተከሳሹ ምንም ሳይመስለው ታሪኩን ቀጠለ። በእውነቱ እነዚህ ባለስልጣናት መንግስትን ራሱን ነው እንደ ታላቅ ጠንቋይ የሚቆጥሩት አለ ተከሳሹ። ግራ ከሚያጋቡት እዛዞቹ ደም ከመፋሰሱ ከሚያስፈሩ ቃላቶቹና ከማያነቃንቅ ቀኖናው አንፃር በሚገባ የተደራጀ ጠንቋይ። ተራው ሰው መናፍስትን ለማስደሰት በጋርዳል። መንግስት ስልጣን ለሚባል ሰይጣን በሺዎች የሚቆጠሩ ወጣቶችን ይሰዋል። ልዩነቱ ምኑ ጋ ነው? እኔ የሰዎችን መሃይምነት ተገን አድርጌ ማንንም አልበዘበስኩ። ምን ነው ካድሬዎችና የቀበሌ ባለስልጣኖች የነቁ አይደሉም እንዴ? እኔ ያገር ውስጥም ሆነ የውጭ ሰይጣንን አልጠራውም። ምንም እንኳን የሙታንን መንፈስ ለመጥራት ብዬ በማካሄዳቸው ስብሰባዎች ላይ የማውን ቀይ መጽሐፍ ያነበብኩ ቢሆንም፣ ያው ቀይ ተገቢው ቀለም ስለሆነ ማለት ነው። ማዎ እንደምታውቁት በእኛ መንግስት አድሃሪ ተብሎ የተወገዘ ስለሆነ ምንም ያረከስኩት ሶሻሊስታዊ ቅዱስ መጽሐፍ የለም። በርግጥ የሊቀመንበራችንን ፎቶ ግርግዳ ላይ ተቀያለሁ። መርማሪ ፖሊሶች እንደ ክፉ ስራ ቢያቀርቡትም እኔ ግን ማንንም ለመጉዳት አስቤ አልነበረም። ፎቶግራፉ በመጠጥ ቤትና በሽንት ቤት ሳይቀር በየቦታው ተሰቅሏል። እንዲያውም ማህበራዊ ስራ በሚሰራበት ቦታ መሰቀሉ ተገቢ ነው። ማደናገር ስለሚለው ችግሩ የመርማሪዎቹና የከሳሾች የማሰብ ችሎታ መጠን ነው። ይሄው ነው የምለው ነገር። በችሎቱ ውስጥ የነበረው ሁኔታ ልክ አንዳች ድግምት እንደተነሳ አይነት ነገር ነበር። ችሎቱ በድንገት በሹክሹክታ ተሞላ። የተከሳሹ አስተሳሰብ አልገባኝም ነበርና ግራ ተጋባው። አነጋገሩ ነገር ቆስቋሽ በወንጀል የሚያስጠይቅና ራስን እንደማጥፋት የሚቆጠር ነበር። ክርክሩ የሚደረግበት ሁኔታ ቧልት እንደሆነ ለማጋለጥ እየሞከረ ነው? እብድ ለመምሰል ነው? ምንም የሚገባ ሰው ሆኖ አላገኘሁትም። መስቀለኛ ጥያቄ ማቅረብ ትችላለህ። እኔ ጥያቄ የለኝም አለ ተከላካይ ጠበቃው። አመሰግናለሁ ጓድ አለ አቃቤ ህጉ ከሰይጣናዊ ፈገግታ ጋር። ከዩኒቨርሲቲ ተመርቄ ያለው ብለሃል ሲል አቃቤ ህጉ መስቀለኛ ጥያቄውን ጀመረ። ምንድን ነው የተማርከው? የፖለቲካ ሳይንስ። ስለዚህ ፖለቲካ ታውቃለህ? እንደዚያ እንኳን አልልም። ፍልስፍና የተማረ ሰው የግድ ፈላስፋ ነው ማለት አይደለም። የቃላት ጨዋታ ነው። አቃቤ ህጉ አሾፈ። በትንሹ የፖለቲካን መሰረታዊ አስተሳሰቦች አታውቅም? መሰረታዊ አስተሳሰቦች የምትላቸው ጉዳዮች ምንድናቸው የሚለው ይወስነዋል። መንግስት ከሁሉም በላይ እንደሆነ፣ የህዝቡ ያገሩ ፍላጎት መገለጫ እንደሆነ ታውቃለህ ወይስ አታውቅም? አለ አቃቤ ህጉ። ያ አንዱ አይነት አስተሳሰብ መደብ ነው። ህዝብ የበላይ ነው። መንግስት ህዝቡ በግልጽ ለሚያሳየው ፍላጎት መገዛት አለበት የሚልም ደግሞ አለ። የቡርዥዋ ወሬ። ህዝቡ በጆንያ ውስጥ እንዳለ ድንች ነው። መንግስት አንድነት ይሰጠዋል፣ ማንነት ይሰጠዋል፣ አለዚያ ምን እንደሚጠቅመው እንኳን አያውቅም አለ አቃቤ ህጉ። የድሮው ንጉስም እኮ ተመሳሳይ ነገር ይናገር የነበር ይመስለኛል። ለከ ነበር ማለት ነው። ጥያቄ የምጠይቀው እኔ ነኝ። አቃቤ ህግ ደነፋ። ንጉሱ አድሃሪ ነበር፣ መንግስታችን ግን አብዮታዊ ነው። ተመሳሳይ ቢመስሉም ቃላትና ተረጓጓማቸው አዳዲስ ትርጉም ይዛሉ። ወንድም እንዴት ነው የሞተው? በሰራተኞች ቀን ዋዜማ በተደረገ ሰላማዊ ሰልፍ ላይ በጥይት ተመቶ ነው። አሃ፣ ከሺ በላይ የሚሆኑ አናርኪስቶች የተቀጡበት ታዋቂ አጋጣሚ። ግን እኮ ሰላማዊ ሰልፍ አልነበረም። አልታጠቁም እኮ፣ መፈክር ብቻ ነው የያዙት። ሰልፉ ፈቃድ ያገኘ ነበር? አይ፣ እኔ መንግስትን በመደገፍ የተወጣ ሰልፍ ነበር። የለም። እንዴት ነው መንግስትን በመቃወም የተወጣ ሰላማዊ ሰልፍ የሚባለው? ተሰላፊዎቹ አልታጠቁም ነበር፣ ሐሳባቸውን የመግለጽ ህጋዊ መብታቸውን ተግባራዊ እያደረጉ ብቻ ነበር። አቃቤ ህጉ በመቀጠል የምን መብት? ሰላማዊ ሰልፍ በአገሪቱ የተከለከለ ህገወጥ ተግባር አይደለም እንዴ? ነው። እና የምታወራው መብት የቱ ጋር ነው ያለው? የሌላቸውን መብት ተግባራዊ ማድረግ አይችሉም። ጸረ መንግስት መፈክሮችን አልነበረም የያዙት? ነበር። ታዲያ በተጨባጭ ጸረ መንግስት አናርኪስቶችን አልነበረም እየደገፉ የነበሩት? እንዴት? በመቃወም ነዋ። መቼም መንግስት እንዳለን በእርግጠኝነት ታውቃለህ። መንግስትን መደገፍና መታዘዝ መብታችን ነው። በማንኛውም መልኩ መቃወም ህገ ወጥ ነው፣ ሰላማዊም ሊሆን አይችልም። መታጠቅ ወይም አለመታጠቅ ምንም እርባና የለውም። ለምንድን ነው ታስረህ የነበረው? አናርኪስት ነው ብለው ጠቁመውብኝ ነው። አልነበርክም? እደግፋቸዋለሁ። ወንድምህ አናርኪስት ነበር፣ አንተ ትደግፋቸዋለህ። ሁለታችሁ ተባብራችሁ እናታችሁን ለሞት አበቃችኋል። ሐፍረት አይሰማህም? አቃቤ ህጉ ንቀቱን እያሳየ ነበር። ተከሳሹ እየተናደደ እንደመጣ ይታየኝ ነበር። ሞኝ! እናቴ የሞተችው የምትወደው ልጇን መቅበር እንኳን ስላልቻለች በሐዘን ነው። ለምንድን ነው ያልቻለችው? በየጊዜው አስከሬኖችን እየሸጣችሁ ስለነበርና ገንዘብ ስላልነበራት። ተከሳሹ የበለጠ እየተናደደ እንደሆነ የታወቀ ነበር። በግልጽ በሚታይ ሁኔታ አቃቤ ህጉ የበለጠ ሊያበሳጨው ፈልጎ ፈገግ አለ። እናትህ ያን ያህል ድሃ ነበረች? ሁላችንስ ብንሆን ድሃ አይደለንም እንዴ? ወንድም በስንት ጥይት ነው የሞተው? በአራት። በደንብ እንደምታውቀው ደግሞ አስከሬኑን ለማግኘት የሚከፈለው ዋጋ የዶሮ ጥሬ አይደለም። መንግስታችን እኮ ጥይቶቹን ገዝቷቸው ነው። አንዳንድ ኃላፊነት የጎደላቸው ሰዎች እየወጡ ስለተገደሉ መቼም በእርግጠኝነት ገንዘብ እንድናባክን እየጠየቅ አይደለም። ዋጋ መክፈል አለባቸው። መሞት ብቻ በቂ አይደለም። መሞት ራሱ አሻጥር ሊሆን ይችላል እኮ። ወደ ጥያቄ ለመመለስ ለሰራኸው ወንጀል 5 ዓመት ታስራል። ትክክል ነው ብለህ ታስባለህ? እኔ ይህንን ለመፍረድ ማን ነኝ? ቅድም መንግስት ለሁላችንም እንደሚያስብልንና የሚጠቅመንን እንደሚያውቅልን ተናግረህ የለ እንዴ? ትክክል ነው። ሆኖም ቅጣት ተገቢ እንደነበረና እንዳልነበረ ወይም አንዳች ትምህርት አግኝተህበት እንደሆነ ልትነግረን ትችላለህ? ለምን? እንዴት? መንግስት ስህተት ሊሰራ ይችላል እያልክ ነው? ለጥቅማችን ማሰብ ሊሰለቸው ይችላል እያልክ ነው? በጭራሽ! አቃቤ ህጉ ጮኸ። መንግስት ሁልጊዜም ትክክል ነው። ከእስር ቤት ስትወጣ ተምረህና ስለ አናርኪስቶች ክፋት ንቃተ ሊናክ ዳብሮ ወጣህ ወይ ብዬ ለመጠየቅ ፈልጌ ነው። ከእስር ቤት የወጣሁት እስር ቤት መግባት የነበረባቸው እዚያ እንደማይገኙ አይቼ ነው። አሃ፣ በጣም ጥሩ አለ አቃቤ ህጉ ፊቱ እያበራ። ታዲያ መልካም ዜጎች እንደሚያደርጉት ጥፋተኞቹ ላይ ጠቁመሃል? ለማን ነው የምጠቁመው? ለቀበሌ፣ ለፖሊስ፣ ለመንግስት? በግልጽ እንደሚታየው አቃቤ ህጉ ነገሩ አልገባውም ነበር። ተከሳሹ በተራው በንቀት ለመሳለቅ እድሉ ደረሰው። ጊዜ አልነበረኝም ብሎ በቀላሉ አለፈው። አቃቤ ህጉ ግራ የተጋባ መሰለ። በተከሳሹ ፊት ላይ የሚታየው በራስ የመተማመን ፈገግታ ከዚያ በላይ እንዳይጠይቅ አስቆመው። የሆነ ወጥመድ እንዳለ ገብቶታል። አጭበርባሪ ሰይጣን ስራ ማግኘት አልቻልኩም ብለሃል ምን ያህል ሞክራል የቻልኩትን ያህል እየተራብኩ እንደነበር ማወቅ አለብህ ስራ ማግኘት ያልቻልከው መታወቂያህ የቀድሞ ጸራቢው ተኛ ስለምቢልና ቀጣሪዎች እድል ሊሰጡኝ ስላልፈለጉ ነው ይያልክ ነው ትፈርድባቸው አለ መታወቂያውን የሰጡኝ እነሱ ሳይሆኑ እንዴት ፈርድባቸዋለሁ የሰጡ ላይ ነው የምትፈርደው ጸራቢዎት እንደነበርክ እንዲታወቅ መደረጉ አድሏዊ ነው ብለህ ታስባለህ እንደ መለኪያዎችህ ይወሰናል በዘላለማዊ ቅጣትና የሰውን ስም በማጥፋት ታምናለህ አንድ ጊዜ የሰረቀ ሁሌም ሌባ ነውና ወደ መስረቅ ለመመለስ አይከብደው ያገባሽ ሸርሙጣ ተመልሳ ማመንዘሩ አይቀርም ሌሎችን በተቃራኒ መንገድ ሊናገሩት ይችላሉ በብረት ቤት ውስጥ የታሰረች ወፍ ሁሌም መብረር ትፈልጋለች በሰማይ የምትበረው ደግሞ የወፍ ጎጆዋ ውስጥ ማረፍ ትፈልጋለች ስለዚህ ጸራቢው ተኛ ተብለህ ለዘላለም በመፈረጅህ ማንንም ጥፋተኛ አታደርግም ተከሳሹ ቀጠለ ትርጓሚዎች ስልጣን በእጃቸው እንዳለው ሰዎች ሁሉ የተለያዩ ናቸው ላንተ መድኃኒት የሆነው ለኔ መርዝ ሊሆን ይችላል ድምጹ ካለህ የፈለከውን ብለህ ስትጠራኝ እኔም ስለታፈንኩ ዝም ብላለሁ ዝም ስለተባለ ግን ስምምነት አለ ማለት አይቻልም በትክክል ምን ለማለት ፈልገህ ነው አለ አቃቤ ህጉ ማለቴ ስልጣኑ ያላቸው እንደፈለጉ ሲጠቀሙት መስማማትም አለመስማማትም ሳይጠበቅብኝ ህይወቴ በእጃቸው እንዳለች እያየሁ የመፍረድ ስልጣኑ ሳይኖረኝ የምፈርደው እኔ ማን ነኝ ወንጀላ አሽሙር ባልተጠበቀ መልኩ ማጥቃት ቁርጥ ያለ ንግግር ግልጽ የሆነ ተቃርኖ ብዙ ትርጉሞችና አፈታቶች ያሉት ደምበኛ ኢትዮጵያዊ አነጋገር አቃቤ ህጉ ፈገግ አለ በድሮው ስርዓት ማለፊያ ጠበቃ ይወጣህ ነበር አለው ግን ልንገርህ እንዳንተ አይነት መታወቂያ ያላቸው የተፈቱ እስረኞች በርግጥ ስራ አግኝተዋል አንተ ማግኘት ያልቻልከው ለምንድን ነው ምናልባት የሥራ ገበያው ሁሉ ከኔ በፊት በተለቀቁ ሺዎች ተሞልቶ ይሆናል አለ ተከሳሹ ኮስተር ብሎ ሺዎች እስር ቤት እንዳሉና እንዳልተለቀቁ ሁሉም ሰው ያውቃል አቃቤ ህጉ ሽሙጡን እንዳልሰማ ለማለፍ መረጠ ሊሆን ይችላል በወታደርነት ለመመልመል አመልክተህ ነበር ወታደርነት ተከሳሹ መደነቁ ከድምጹ ውስጥ ያስታውቅ ነበር አዎ ወታደርነት ላብዮቱ የሚዋጋ ደሙን በማፍሰስ እንጀራውን የሚበላ ባለራይ አላመለከትኩም ለምን አገራችን አሁን ካለው የበለጠ ጠንካራ ጦር ሰራዊት እንደሚያስፈልጋት ታውቃለህ ፓርቲያችን ሁላችንም ጦር ሰራዊቱን እንድንቀላቀል ጥሪ አስተላልፎልናል አይ ከበቂ በላይ መለዮ ለባሾች አሉን በያስቤ ነው በተጨማሪም ያብዮቱ ጣላቶች ስለመደምሰሳቸው መንግስት ያወጀውን አመኘ ነው ሁሉ ጊዜም ቢሆን ተጨማሪ ወታደሮች ያስፈልጉናል አብዮት ያለ ጣላት ሊኖር አይችልም ያሉትን ስንጨርሳቸው ሌሎች መምጣት አለባቸው ካልመጡ ልንሰበስባቸው ወይም ልንቆሰቆሳቸው የሚገባን እኛው ነን ንቃት በእሳት ተፈትኖ ማለፍና አንድነት የሚፈጠሩት ጣላትን በመጋፈጥ ነው የማቋርጥ ንቃት የሥራ ፈቶችን አምሮ ይዛል ጣላት የሌለው አብዮት ያበቃለት ነው ዜጎቹ ልፍስፍስ ሆነ ወደ መጣላትና ወደ መከፋፈል ይዞራሉ የተራበ ሰው ሾርባ ቀጠነ ብሎ አያማርርም ሞልቃቃ ቡርዣዎች ግን ውሃ ቀጠነ ብለው ያማርራሉ ለመኖር ጣላቶች ያስፈልጉናል ይህ እጅግ መሰረታዊ ጉዳይ ከመሆኑ የተነሳ እርግጠኛ ነኝ ታውቀዋለህ ክብር ያለው ሥራ ለማግኘት ጥረት እንዳላደረክ ግልጽ ነው በእግዚአብሔርና በሰይጣን መኖር ታምናለህ? በኃጢአትና በክፉ ሥራ መኖር አምናለሁ። በጥሩ ሥራስ በሚገባ? በጥሩ ሥራ መኖር ሳታምን እኮ በኃጢአትና በክፉ ሥራ ለማመን አትችልም። በእግዚአብሔርና በሰይጣንስ? እነዚህ እንግዲህ ረቂቅ ሐሳቦች ናቸው። ማንነታቸውና ምርጥ ዓላማዎቻቸውን መለኪያ መስፈርት በማድረግ እኔ ሰዎችን መርጣለሁ። በቅዱስ መጽሐፍት ወይም በጥንታዊ ትእዛዞች ውስጥ ያሉ አደናጋሪ ወሬዎች እውነተኛ ማጣቀሻዎች ሊሆኑ አይችሉም። ሲጀመር ማንም አክብሮ ተግባራዊ አያደርጋቸውም። በቅድሚያ ለክፋትና ለኃጢአት ግልጽ ትርጓሜ ሰጥተን ለሰው ልጅ ጥሩ የሚሆነውን ነገር ከዚያ አንጻር ማየት አለብን እላለሁ። የአስተሳሰብ ምንም እንኳን የእምነት የለሽ አስተሳሰብ ቢመስልም ከዚያ አልፎ ግን በጣም ልፋ አስተዋዊ አይሆንም። አቀርየ ጉ ለስድስት ወራት በሞስኮ የፖለቲካ አንጎል አጠባ ትምህርት ይወሰደው እኮ ያለ ምክንያት አይደለም። የመደብ ሁኔታህን ዘነጋውት ማለት ነው አረሳውትም። በርግጥ በከተማችን ውስጥ በየቦታው ተዘርግተው በሚገኘው የፖለቲካ መጻሕፍት ውስጥ ከሚገኘው ግርድፍ የመደብ አቀራረብ ጋር አልስማማም። ጥያቄው አብዛኛውን ሰው ወይም ጥቂቱን ሰው የሚመለከት አይደለም። ካፒታሊዝም ክፉ ነው፣ ግን ያ ክፋት ሁሉንም ሰው የሚያጠቃ ነው። ምቾት የተሞላበት ቢሆንም ወደ ባዶነትና ወደ ዝቃጭነት የወረደውን የካፒታሊስቶችን ህይወት ጭምር ያጠቃል። ቢሆንም ይህንን ክፋት ይወዱታል፣ ኃጢአታቸው ያስደስታቸዋል። ለዚያም ነው አብዮቱ የሚቀጣቸው። የሴቶች ጭቆና ኃጢአት ነው፣ ነገር ግን ባያውቀውም እንኳ ወንዱ ራሱን የሚጎዳ ኃጢአት ነው። አስፈላጊ ነው ብንልም ባንልም መንግስት ክፉ ነው። በሰዎች የነጻነት መንገድ ላይ የሚቆምና ደስታቸውን የሚጻረር ሁሉ ክፉ ነው። ስልጣን ክፉ ነገር ነው። በአምባገነናዊነት ስልጣን መጠቀምም ኃጢአት ይሆናል። የተደራጀ ሃይማኖት በርቀት በሚገኝ የማይጨበጥ አምላክ ያምናል። የተደራጀ መንግስት ስልጣን በሚባል ተጨባጭ አምላክ ያምናል። እኔ እንደማስበው ሁለቱም ስህተት ናቸው። ባኩኒን እጅግ በጣም ይደሰት ነበር ዛሬ አለ አቃቤ ህጉ በማሽሟጠጥ። እኔ ምንም ሩሲያዊ ጓደኞች የሉኝም ሲል ተከሳሹ ምላሽ ሰጠ። እንዴትስ ሊኖሩ ይችላሉ? እነሱ ሶሻሊስት ናቸው እንጂ ጠንቋዮች ወይም አናርኪስቶች አይደሉም። እንዴት ነው በሰይጣን አላምንም ይያልክ ግን ደግሞ ተከታዮቹን በጥንቆላ ተግባራት ወቅት ጠርቻለሁ የምትለው? አለ አቃቤ ህጉ። ያደረኩት ነገር ጥንቆላ እንዳልሆነ አብራርቻለሁ። ይልቅ እንደ ማህበረሰባዊ ስራ ነው። እንደ ትዳር አማካሪ ወይንም እንደ ስነ ልቦና ባለሙያ ያለ ማለት ነው። ከመጀመሪያው የትዳር አማካሪ ወይም የስነ ልቦና ባለሙያ ነኝ ብል ኖሮ ማንም ወደኔ አይመጣም ነበር። ነገር ግን ጠንቋይ ነኝ በማለት ሁሉንም ወደኔ አምጥቻቸዋለሁ። ሶሻሊዝም ኖረ አልኖረ ሰዎች በጠንቋይነቴ አምነዋል። አሳሳች ማስታወቂያ ካፒታሊስታዊ ወንጀል ነው። ሞስኮቪች መኪና ምቾት ያለውና አስተማማኝ ነው ይላል በከተማችን የሚነገረው ማስታወቂያ። ያስ የካፒታሊስታዊ ማስታወቂያ አይደለም፣ ለሶሻሊስታዊ ጉዳይ ጥቅም ላይ የዋለ ነው። ያ ተገቢ ያደርገዋል። መጨረሻ ላይ ጥኑ ነገር እስኪመጣ ድረስ እውነት ከመሆኑ ላይ ካለመሆኑ ላይ ምንም ግንኙነት የለውም። ያንተ ማስታወቂያ ግን ለግል ጥቅም ነበር። የማውንም መጽሐፍ ተጠቅመሃል። ሰውየው የቻይናውያን ጣዖት እንደሆነ እና እኛም ሆነን ወዳጆቻችን በፍጹም እንደማንወደው ታውቃለህ። የማውን መጽሐፍ የመረጥኩት በጥሩ ሁኔታ ያጌጠ ስለነበረ ነው። ህዝባችን ቀይ ቀለምን ከሰይጣን ጋር የሚያገናኝ መሆኑ የኔ ጥፋት አይደለም። ቀይ ቀለም ድግምት ለመጻፍ፣ ቀይ ዶሮ ለመስዋዕትነት፣ ቀይ መጽሐፍ መናፍስትን ለመጥራት ጥቅም ላይ ይውላሉ። የካፒታሊስቶች ፕሮፓጋንዳ ሰለባዎች ናቸው ይህን የሚሉት። አንተም ይህን ሁኔታ ለማባባስ አግዘሃል። ቀለም ያን ያህል ወሳኝ ነው ብዬ አላስብም። ለምሳሌ ምንም እንኳን ጸረ ሶሻሊስት ቢሆኑም ብዙ የአረብ አገራት ባንዲራዎች ቀይ ቀለም አለባቸው አለ ተከሳሹ። የፕሪቶሪያው ሚስተር ቦታን ቀለም ያን ያክል ወሳኝ እንዳልሆነ ንገረው። ምንም ነገር ባንድ በተወሰነ ሁኔታ ውስጥ ወሳኝ ሊሆን ይችላል። ከሻይ ይልቅ ቻይ ያሉ ይሞቱ የለ እንዴ? ሰራተኞችን ላባደር ከማለት ይልቅ እንደኛ ወዛደር ብሎ የሚጠራ አንድ አናርኪስት ማግኘት ትችላለህ? ወደ ዋናው ነገር እንመለስ። ጥንቆላ በአገራችን ወንጀል እንደሆነ ታውቅ ነበር? አዎ። መሀይምነትና ማደናጋሪ ሐሳቦችን ማስፋፋት በሕግ እንደሚያስቀጣም ታውቃለህ አይደለም? አዎ። ይህን ሁሉ እያወቅህ ነው ዝም ብለህ ሕግ የጣስከው? የጣስኩት ሕግ የለም። በጥንቆላ ስራ ውስጥ አልተሰማራውም። ለምንድን ነው ነገሩን ወደዚያ ለመጠምዘዝ የምትታገለው? ግን እኮ ወደ አንተ የመጡት ሰዎች ሁሉ ጠንቋይ መሆንህን አምነው ነው። ታዲያ ያ ለምን ያስደንቃል? ለሰራተኞች ምንም ስልጣን ያልሰጡ መንግስታት እኮ ራሳቸውን የሰራተኞች መንግስት ብለው ይጠራሉ። ያ የተለየ ነው። የሰራተኞችን ፍላጎትና ጥቅም የሚወክሉ መሪዎችና ፓርቲዎች ናቸው ስልጣን ላይ ያሉት። በአታለል ነው። ስያሜው በትክክል አይገጥምም። ሰራተኞች ስልጣን ላይ ናቸው ወይም አይደሉም። ተደጓሚ በፈቃደኛነት የተስማማ ቢሆንም እንኳ ሞግዚት ያው ሞግዚትነት ተብሎ በግልጽ መጠራት አለበት። እንዲህ አይነት ማጭበርበሮችን ለመቀበል ዝግጁነት ካለ ለምንድን ነው ሰዎች ጠንቋይ ነው ብለው ስላመኑ በኔ ላይ የምትናደደው? ጠንቋይ ነኝ ብለህ ያሳመንካቸው አንተ ስለሆንክ እንዳልከው መጨረሻው ለበጎ ስራ ነበር። ወደኔ እንዲመጡና እንደረዳቸው ምንም የሚያደናግር ወሬ ነግሬያቸው አላቅ። ተገቢ ምክር ሰጥቼ የተሻለ ህይወት እንዲኖሩ ነው የመከርኳቸው። እየጎረፉ ወደኔ ቢመጡ የኔ ጥፋት አይደለም። እንዲያውም ወደ እንዲህ አይነት አማራጭ ያመጣቸው ሁኔታ ብትመረምር ነው የሚሻለው። ምትሃትን በምንም አይነት ስያሜ ብትጠራው ያው ምትሃት ነው። አንተም ይህንኑ ነው ያደረከው አለ አቃቤ ህግ። ምትሃት መናፍስትንና ሰይጣናትን እጠራለሁ ብሎ ማለት ነው። እኔ ያን ለማድረግ አልተሰማራሁም። ጠንካራና ተጨባጭ ምክር ነው የሰጠሁት። ድግምቶቹንም የስነ ልቦና ስልቶች ወይም ዘዴዎች ልትላቸው ትችላለህ። በመድኃኒት ፋንታ ውሃ በመርፌ እንደመውጋት ማለት ነው። ሐኪሞችም እኮ ይህን ዘዴ ይጠቀማሉ። መንግስት እንኳ በስራ ላይ እንደማያውላቸው የሚያውቃቸው ለውጦች ለማምጣት ቃል ይገባል እኮ። ማዘናጊያ ነው። የእኔ ዘዴዎች ያጉል ተስፋና የመነሳሳት ስሜትን አልጨመሩም። ቃል ተገብተው የማይተገበሩ ባዶ ተስፋዎች ግን አገርን ይከፋፍላሉ። ያንተ ተግባር ለግል ጥቅም ነበር፣ ሌላው ለአገር ጥቅም የሚደረግ ነው አቃቤ ተናገረ። ማን ነው የአገር ጥቅም የሚለውን የሚወስነው አለ ተከሳሹ። መንግስት ነው። መንግስትን ህጋዊነቱንና ስልጣኑን የሚሰጠው ማን ነው አለ ተከሳሹ። ህዝብና ታሪክ። ህዝብ ማለት ማን ነው? ታሪክን የሚሰራው ማን ነው? መንግስት የህዝቡ መገለጫ ነው። ታሪክም የሚሰራው እንደዚሁ ነው። ታዲያ አይታይህም? ጓድ አቃቤ ህግ፣ አንተ ነህ ጥያቄ የምትጠይቀው ወይስ አቃቤ ህግ እሱ ነው? ሲል ዳኛው በንዴት አቋረጠው። በጣም አዝናለሁ ጓድ ሻለቃ፣ ልቀቅ ያደረግኩት ምን ያህል የተንኮልና የአድሃሪነት አመለካከት እንዳለው ለማጋለጥ ፈልጌ ነው። በንዴት ተከሳሹ ላይ አፈጠጠ። የቃላት ጨዋታህን እዚህ ላይ አስቆምሃለሁ። የተጠየቅከውን ጥያቄ መልስ። የምታደርገውን ስታደርግ የነበረው በሚስጥር አልነበረም? በራሴ ላይ ማስታወቂያ ምልክት አላደረግኩም። እሱን ከሆነ የምትለው ስራ ክቡ ነበር አልነበረም? በጠራራ ፀሐይ ነው ስሰራ የነበረው። ሰዎች ስለ ስራዬ አውቀው በገዛ ፍላጎታቸው ነው ሲመጡ የነበረው። እንደ ማንኛውም የተከበረ ተቋም የሊቀመንበሩ ፎቶም ነበረኝ። የታላቁ ሊቀመንበራችን ፎቶ ነው ማለት ያለብህ። ህቡዕ እንቅስቃሴዎች አናርኪስት ናቸው። በሶሻሊስት ኢትዮጵያ ሁሉም ነገር በግልጽ ነው መደረግ ያለበት። ምስጢራዊነት ወንጀል ነው፣ ለህዝቡ ጥቅም ሲባል መንግስት ከሚያደርገው በስተቀር። ሁሉም ነገር አለ ተከሳሹ። አዎ ሁሉም ነገር። በሶሻሊስት ኢትዮጵያ የግል የሚባል ነገር የለም። ሁላችንም ያብዮቱ ነን። ቤታችን፣ ኑሯችን ሁሉ መንግስት እንዲመረምረው ክፍት ነው። የግል የፖስታ መልእክቶችን መክፈት፣ አሰሳና መውረስ፣ ምርመራና ስልክ መጥለፍና የመሳሰሉት ሁሉ ለህዝቡ የጋራ ጥቅም የሚደረጉ ናቸው። ግልጽ የሆንን ማህበረሰቦች ነን። ያንተ ስራ ግን ዝግ ነው። በሽፋንና ህግን በመጻረር የሚሰራ ምስጢራዊ ስራ ነው። ለመሆኑ ስንት ደንበኞች ነበሩህ? ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።